የአሜሪካ ድምጽ ራዲዮ ጣቢያ ነው። ቅዳሜ መስከረም 1 2014 ዓ.ም እንኳን ለአዲሱ ዓመት በሰላም አደረሳችሁ። እንኳንም ከዘመነ ማቴዎስ ወደ ዘመነ ማርቆስ በሰላም አሸጋግራችሁ።
ለእረፍት ወጥቼ ስለነበር ቀኑ ሰምታቶብኛል የኛ አዲስ ዓመት መሆኑ። ብዙውን ጊዜ አልገባም አዲስ ዓመትን አልገባም ነበርና አጋጣሚ ቀደም ብዬ ነው የገባሁት። ይዛለት በጣም ኃይለኛ የሚጋጭ ድምጽ ነው የተሰማው። በዛን ጊዜ ህንጻው እየታደሰ ነበር፣ ከላይ ያደሱ እየወረዱ ነበር ያሉትና እቃ ሲወድቅ ምን ሲል ይሰማል። ብዙ ጊዜ ግማሾቹ አይ እንደ ልማዱ ከላይ እቃ የወደቀ ነው ይላሉ፣ ግማሾቹም እረ አይደለም ከውጪ ነው ይላሉ። እና መጨረሻ ወደ መስኮቱ አካባቢ ያሉት አይ ሄሊኮፕተር ነው የተጋጨው ሚል ነገር መጣ። በቃ ሁላችንም ወጣን።
ወይዘሮ ፈለቁ ክፍሉ ይባላሉ። ልክ የዛሬ 20 ዓመት እንደ አውሮፓውያን ዘመን አቆጣጠር መስከረም 11 2001 ዓመተ ምህረት በኢትዮጵያ ዘመን አቆጣጠር መስከረም 1 1994 ዓመተ ምህረት በኒውዮርኩ የዓለም ንግድ ማዕከል መንትያ ሰማይ ጠቀስ ህንጻዎች ላይ በአሸባሪዎች ጥቃት በደረሰበት ወቅት በአንደኛው ህንጻ ላይ ይሰሩ የነበሩ ናቸው። ዘግናኙን ቀን መለስ ብለው ያስታውሳሉ። በአዲስ ዓመት ልዩ ዝግጅታችን የኢትዮጵያን አዲስ ዓመትና ላለፉት 20 ዓመታት በዚህ ዕለት የሚታሰበውን ይህን ቀደም ብለን የጠቀስነውን በዩናይትድ ስቴትስ የአሸባሪዎች ጥቃት የተፈጸመበትን ቀን የሚመለከቱ ልዩ ልዩ ቅንብሮች ይዘናል። ጤና ይስጥልኝ፣ እንደምን አመሻችሁ። አስተናጋጃችሁ አሉላ ከበደ ነኝ። ከዜናው በኋላ መልሳለሁ። መልካም ምሽት።
እንደምናመሻችሁ አድማጮች፣ እንኳን ለ2014 ዓመተ ምህረት አደረሳችሁ። ዜናውን የማሰማችሁ ጽዮን ግርማ ነኝ። ዩናይትድ ስቴትስ የሽብር ጥቃት የተፈጸመባትን 20ኛ ዓመት መታሰቢያ ፕሬዝዳንቷ ዛሬ በሶስት የተለያዩ ስፍራዎች እየተገኙ እየዘከሩ ናቸው። በቅርብ የታሪክ ትውስታ በክፋቱ እጅግ የበረታ እንደሆነ የሚነገርለት ይህ በጸጥታና በጽሞና እየተከናወኑ ባሉ ተግባራት ነው። ፕሬዝዳንቱ የመጀመሪያዎቹ ጥቃቶች በመንትያ ህንጻዎቹ ላይ በተፈጸሙባት ኒውዮርክ ከተማ ዛሬ ሲገኙ የተጠናከረ የጸጥታ ጥበቃ የነበረ ቢሆንም አስጊ ሁኔታ ሊኖር ስለመቻሉ አንዳችም መረጃ እንደሌላቸው ከንቲባዋ ቢል ደብላሲዮ ለጋዜጠኞች ተናግረዋል። ፕሬዝዳንቱ ከቀዳማዊት እመቤት ጋር ሆነው በተገኙባቸው የኒውዮርክ የዓለም የንግድ ማዕከልና በፔንሰልቬኒያው የሻንክስቪል 93 የብሔራዊ መዘክር የአበባ ጉንጉኖችን ያኖሩ ሲሆን በመቀጠልም ወደ ዋሽንግተን ተመልሰው የጥቃቱ አንደኛው ኢላማ በነበረው በመከላከያ መስሪያ ቤቱ ፔንታገን አበባ እንደሚያኖሩ የዛሬ መርሃ ግብራቸው ያሳያል። ከዜናው በኋላ ዘርዘር ያለ ዘገባ ይኖረናል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ የዛሬውን የመስከረም አንዱን ሽብርተኛ ጥቃት 20ኛ ዓመት መታሰቢያ በማድረግ መልእክት አስተላልፈዋል። ዋና ጸሐፊ ጉቴሬሽ ባወጡት መግለጫ ይህንን በዓለም ዙሪያ በአያሌ ሚሊዮኖች አእምሮ ታትሞ የሚኖር ዕለት በሐዘን እናስበዋለን ብለዋል። ዩናይትድ ስቴትስ ላይ ሽብርተኞች ባደረሱት የፈሪ አረመኔያዊ ጥቃት የ90 ሀገሮች ተወላጆች የሆኑ ወደ 3000 የሚጠጉ ሰዎች ሕይወታቸውን አጥተዋል። ብዙ ሺዎች ቆስለዋል። በዛሬው ዕለት ለነሱና ጥቃቱ ባደረሰባቸው አካላዊና ስነ ልቦናዊ ጠባሳ ለተጎዱ ሁሉ አክብሮታችንን እንገልጻለን ብለዋል። በዛሬው ዕለት ከኒውዮርክና ከጠቅላላው የዩናይትድ ስቴትስ ሕዝብ እንዲሁም በመላው ዓለም በሽብርተኛ ጥቃት ከተጎዱ ሰለባዎች ሁሉ ከጎናችሁ መቆማችንን እንገልጻለን ሲሉም ዋና ጸሐፊ ጉተሬሽ አክለዋል። የእንግሊዝ ንግስት ኤልሳቤጥም ለዩናይትድ ስቴትስ ፕሬዝዳንት ባስተላለፉት መልእክት የመስከረም አንዱን እጅግ አስከፊ የሽብር ጥቃት 20ኛ ዓመት በመናስብበት በዛሬው ዕለት እኔና መላው ቤተሰቤና ሀገራችን በሐሳባችንና በጸሎታችን አብረናችሁ ነን ብለዋል። የጥቃቱን ሰለባዎች ቤተሰቦቻቸውንና ፈጥኖ ደራሽ እርዳታ ሰጪዎችን እናስባቸዋለንም ብለዋል። ለኢትዮጵያና ለኤርትራ ህዝብ እንዲሁም በመቶ ሺዎች የምትቆጠሩ የኢትዮጵያና የኤርትራ ውርስ ያላችሁ አሜሪካውያንን ጨምሮ በዓለም ዙሪያ እንቁጣጣሽን ለምታከብሩ ሁሉ ጂልና እኔ የላቀ ምኞታችንንና መልካም አዲስ ዓመት እንመኝላችኋለን ሲሉ የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን በራሳቸውና በባለቤታቸው ስም ትላንት ማምሻውን የእንቁጣጣሽ መልእክት አስተላልፈዋል። በአማርኛ ቃላት መልካም አዲስ አመት ብለዋል ፕሬዝዳንት ጆ ባይደን። በዓሉን ለሚያከብሩ ሁሉ ይህ አመት ሰላምና አርቅ የሚወርድበት በመላ ኢትዮጵያና ኤርትራ እንዲሁም በመላው ዓለም ቤተሰቦችና ማህበረሰቦች ፈውስ የሚያገኙበት እንዲሆን እጸልያለሁ ሲሉ ባይደን ለኢትዮጵያና ለኤርትራ የአዲስ አመት የእንቁጣጣሽ መልካም ምኞት መግለጫቸውን ተምደመዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የፓኪስታን ዓለም አቀፍ አየር መንገድ ከዋና ከተማይቱ እስላማባድ ወደ አፍጋኒስታን ዋና ከተማ ካቡል በረራ ለመጀመር ዝግጁ መሆኑን ቢገልጽም ገና የመጨረሻ ውሳኔ ላይ እንዳልደረሰ አስታውቋል። በረራዎቹ ከነገ በስቲያ ሰኞ እንደሚጀምሩ በመገናኛ ብዙሃን የተሰማው ጭምጭምታ የተሳሳተ መሆኑን የአየር መንገዱ ቃል አቀባይ አብዱላሂ ሐፊዝ ለቪኦኤ ገልጸዋል። ይሁን እንጂ አንዳንድ ሲሉ የጠሯቸው ወገኖች አየር መንገዱ የተወሰኑ ልዩ በረራዎች ችን እንዲያደርግላቸው በመጠየቃቸው ለዚያ ጉዳይ ብቻ ለካቡል ባለስልጣናት የፈቃድ ጥያቄ ማስገባታቸውን አመልክተዋል። በተጨማሪም እርዳታ የጫኑ የፓኪስታን አይሮፕላኖች ዛሬ አፍጋኒስታን ውስጥ ማረፋቸውን ባለስልጣናት ተናግረዋል። የካቡል አይሮፕላን ጣቢያ ዩናይትድ ስቴትስ ጦሯን ከቀነ ገደቡ በፊት ለማስወጣት ስትጣደፍ በነበረባቸው ቀናት በነበረው ወከባ መጎዳቱ ተገልጿል። ታሊባን ሙሉ ስልጣኑን ከተቆጣጠረ በኋላ የሀገር ውስጥ በረራዎች ባለፈው ሳምንት ውስጥ የተጀመሩ ቢሆንም ዓለም አቀፍ በረራዎችን ለማስጀመር ከቃታርና ከተባበሩት አረብ ኤምሬቶች የቴክኒክ እርዳታ ለማግኘት እየጣሩ መሆናቸውን የካቡል ባለስልጣናት አመልክተዋል። የካታር አየር መንገድ አፍጋኒስታን ውስጥ ቀርተው የነበሩ አሜሪካውያንን ጨምሮ ከ250 በላይ የውጭ ዜጎችን በዚህ ሳምንት ውስጥ በልዩ በረራዎች አስወጥቷል።
ቀዳሜ መስከረም 1 2014 ዓመተ ምህረት በድጋሚ እንኳን ለአዲሱ ዓመት በሰላም አደረሳችሁ። እንኳንም ከዘመነ ማቴዎስ ወደ ዘመነ ማርቆስ በሰላም አሸጋግራችሁ።
የመስከረም አየር ውብ የሙዚቃ ድምጽ፣ ሩህ የፀሐይ ብርሃን፣ አረንጓዴ ለምለም የጧት መልክ፣ ኩል የመሰለ የወንዝ ውሃ ፍሳሽ፣ ዘመን አልፎ ዘመን ሲተካ ለፍጥረታት የሚደርሳቸው ጸጋ፣ ታላቅ የሕይወታቸው ዋጋ።
ትላንት ያበቃው 2013 ቁጥራቸው የበዛ ንጹሃን ዜጎች ህይወት የጠፋበት፣ ሚሊዮኖች ለእንግልትና ስቃይ የተዳረጉበት፣ እንደ ሀገርም እንደ ህዝብም እጅግ በከፋ ችግር ውስጥ ያለፉበት፣ የቱም ጋር ቆመው ቢያዩት ለኢትዮጵያ ያለ ጥርጥር ከባድና አሳዛኝ ዓመት ነበር። አዲሱ ዓመት 2014 ከዚያ ስቃይ እፎይ የሚባልበት የተሻለ ዓመት እንዲሆን እንመኛለን። አዲሱ ዓመት የብሩህ ተስፋ 2013ም ያለፈ የትላንት ታሪክ ሆኖ የሚያበቃበት እንደሚሆንም እናምናለን። እለቱ በዚህ በዩናይትድ ስቴትስ ታዲያ ላለፉት 20 ዓመታት እንደሆነው በአራት ዓመት አንዴ ከሚለወጠው በስተቀር ዛሬም ከኢትዮጵያ አዲስ ዓመት ጋር በመግጠሙ የመስከረም 11 2001 ዓመተ ምህረት በኢትዮጵያ አቆጣጠር መስከረም 1 1994 የአሸባሪዎች ጥቃት 20ኛ ዓመት የሚታሰብበት ነው። በመጀመሪያው አጋማሽ ስርጭታችንም ይህንኑ ርዕስ ተንተርሶ የተሰናዱ ቅንብሮች ይቀርባሉ። በሁለተኛው አጋማሽ የኢትዮጵያን አዲስ ዓመት አስመልክተው የተዘጋጁ ናቸው። ወደ ቀዳሚው እንለፍ። ሰለሞን አባተ ነው ያዘጋጀልን። ሰለሞን መስመሩ ያንተ ነው መቀጠል ትችላለህ።
አመሰግናለሁ አሉላ። እንደምናመሻችሁ የተከበራችሁ አድማጮች እንኳን ለአዲሱ 2014 ዓመተ ምህረት አደረሳችሁ። ዘመኑ የሰላም የጤና የበረከት እንዲሆን እመኛለሁ። ዩናይትድ ስቴትስ የሽብር ጥቃት የተፈጸመባትን 20ኛ ዓመት መታሰቢያ ፕሬዝዳንቷ ዛሬ በሶስት የተለያዩ ስፍራዎች እየተገኙ እየዘከሩ ናቸው። በቅርብ የታሪክ ትውስታ በከፋቱ እጅግ የበረታ እንደሆነ የሚነገርለት ይህ ጥቃት እየታሰበ ያለው በጸጥታና በጥሞና በሚከናወኑ ተግባራት ነው። ፕሬዝዳንቱ ከባለቤታቸው ጂል ባይደን ጋር ሆነው የተዘዋወሩ ዝክራቸውን ያደረሱ ያሉባቸው ቦታዎች ሀገሪቱን ለ20 ዓመታት በአፍጋኒስታን ጦርነት ውስጥ የዘፈቀው በአራት የመንገደኞች ጄቶች የተፈጸመው የሽብር አድራጎት የመጀመሪያ ሰለባዎች የሆኑት ናቸው። ባይደን ቀደም ሲል በተቀረጸ መልእክት እጅግ በተከፋፈለ የፖለቲካ ሁኔታ ውስጥ የምትገኘው ሀገራቸው ወደ አንድነቷ ተሰበሰብ ዘንድ ይህንን የሐዘንና የጥሞና አጋጣሚ እንድትጠቀም ጠይቀዋል። አንድነት የማንነታችን መገለጫ ነው ብለዋል ባይደን። ለእኔ አሜሪካ ከሴፕቴምበር 11 የተማረችው እጅግ በተሻለ ቁመናዋ ላይ የሚያኖራት ሰው እንደመሆናችን እጅግ ተጋላጭና ደካማ በሚያደርገን ሁሉ በሁሉም መጓተት ለአሜሪካ ቀልብና ልቦና በሚደረገው ትግል ውስጥ አንድነት እጅግ የበረታው ጥንካሬያችን ነው ብለዋል ባይደን። አንድነት አሉ ባይደን በመቀጠል በሁሉም ነገር አንድ እምነት መያዝ መስማማት አይደለም። እርስ በራሳችንና ለዚህች ሀገር ግን መሰረታዊ ክብር ልንሰጥ ይገባናል። ፕሬዝዳንት ባይደን የዛሬ የዝክር ውሏቸውን የጀመሩት ሁለቱ የመንገደኞች አይሮፕላኖች በጠራው የመስከረም 1994 ዓመተ ምህረት ጠዋት ከሁለቱ ሰሜንና ደቡብ ምንትያ ሰማይ ጠቀስ ፎቆች ጋር በተጋጩባት ኒውዮርክ ከተማ በዓለም የንግድ ማዕከሉ ስፍራ ነው። ባይደን ኒውዮርክ ሲገቡ የቀድሞዎቹ ፕሬዝዳንቶች ቢል ክሊንተንና ባራክ ኦባማ እንዲሁም የቀድሞዎቹ ቀዳሚ እመቤቶች ሂለሪ ክሊንተንና እንዲሁም ሚሼል ኦባማ ተቀላቅለዋቸዋል። ፕሬዝዳንቱ ከኒውዮርክ ቆይታቸው በኋላ ወደ ሻንክስቪል ፔንሲልቬኒያ አምርተዋል። እዚያ በበረራ ቁጥር 93 አየር ላይ የነበረ የመንገደኞች አይሮፕላን ከነተሳፋሪዎቹ ወድቋል። ያ ጄት የተወካዮች ምክር ቤቱን ካፒቶል ህንጻ እየተባለ ይጠራል ለመምታት የታለመ እንደነበር ይነገራል። መንገደኞቹ ከጠላፊዎቹ ጋር ግብግብ ገጠሙና ህይወታቸውን ሰውተው የከፋውን አደጋ ሻንክስቪል ላይ አመከኑት። ዛሬ ረፋድ ላይ ልክ የዛሬ 20 ዓመት ፕሬዝዳንት ባይደን አሁን እዚያ ናቸው። 93 ብሔራዊ መዘክር ተብሎ በሚጠራው መታሰቢያ ላይ የአበባ ጉንጉን አኑረዋል። ከፔንሲልቬኒያው ጉብኝታቸው በኋላ ወደ ዋሽንግተን ተመልሰው የጥቃቱ ሶስተኛ ኢላማ በነበረው የመከላከያ መስሪያ ቤቱ ፔንታገን አበባ ያኖራሉ። ይህንን የሴፕቴምበር 11 በአውሮፓ የዘመን መቁጠሪያ በዘጠነኛ ወርነቱ ይጠራል 9/11 20ኛ ዓመት መታሰቢያን አስመልክቶ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ባወጡት መልእክት ከዘጠና በላይ የሚሆኑ ሀገሮች ዜጎች የሆኑ ቁጥራቸው ወደ 3000 የሚጠጋ ሰዎች የተገደሉበትንና ከዚያ በላይ ቁጥር ያላቸው የተጎዱበትን ዕለት በዓለም ዙሪያ የሚሊዮኖችን ህሊና ያቆሰለ እጅግ አሳዛኝ ቀን ብለውታል። ስላለፉት ሐዘናቸውን ስለተረፉትና ሌሎችን ለማዳን ስለተረባረቡትም ክብራቸውን ገልጸዋል። ከሽብር ነጻ የሆነች ዓለምን ለመፍጠር በሚደረገው ርብርብ ዓለም አቀፍ ማህበረሰብ ብርታትና ጥንካሬ መተጋገዝም እንዲኖረው አሳስበዋል የመንግስታቱ ድርጅት መሪ አንቶኒዮ ጉቴሬሽ።
ሰለሞንን ለዘገባው አመሰግናለሁ። አድማጮች ተከታዩም ከዚሁ ርዕሰ ጉዳይ ጋር ያቆየናል። የዛሬ 20 ዓመት በዛሬው ዕለት አሸባሪዎች በጠለፏቸው ሁለት የመንገደኞች አውሮፕላኖች ካወደሟቸው የኒውዮርክ የዓለም የንግድ ማዕከል መንታ ሰማይ ጠቀስ ህንጻዎች በአንደኛው ውስጥ ስራቸው ላይ የነበሩ ትውልድ ኢትዮጵያዊት በዚያ ክፉ ቀን የሆነውን መለስ ብለው ያስታውሳሉ። ከቆንጅት ጋር ሰፋ ያለ ቆይታ አድርገዋል።
ቆንጅትን በስልኩ መስመር አግኝቻታለሁ። ቆንጅት እንደምን አመሸሽ? እንግዳሽን አስተዋውቂልና ወደ ዝግጅትሽ ዝለቂ።
እሺ፣ እንደምን አመሸሽ አሉላ? እንደምን አመሻችሁ አድማጮች? እንደ አውሮፓውያን አቆጣጠር መስከረም 11 2001 ዓመተ ምህረት በኒውዮርኩ የዓለም የንግድ ማዕከል መንታ ሰማይ ጠቀስ ህንጻዎች ትዊን ታወርስ ይባሉ በነበሩት አርሊንግተን ቨርጂኒያ በሚገኘው የመከላከያ ሚኒስቴር ህንጻ ፔንታገንና ፔንሲልቬኒያ ሻንክስቪል ከተማ ላይ በወደቀው አውሮፕላን በጠቅላላ ወደ 3000 የሚሆኑ ሰዎች ህይወት ባሰቃቂ ሁኔታ መጥፋቱ የሚታወስ ነው። በዚያ አመት ለወትሮው የአዲስ አመት በዓል እንቁጣጣሽ ዕለት በኢትዮጵያውያን ቤተሰቦችም ዘንድ እጅግ መሪ ሀዘን የወደቀበት ቀን ነበር። ተክተው ተምረው ለትልቅ ሙያ የበቁ ገና በ30 አመት እድሜያቸው ውስጥ የነበሩ ወጣቶች ተቀጥፈዋል። ቢሮው ኒውዮርክ ያለም የንግድ ማዕከል ህንጻ ላይ በነበረ ኩባንያ ረዳት ምክትል ፕሬዝዳንትነት ደረጃ ደርሳ የነበረችው ወይዘሪት እስከዳር መናኩ፣ ካሊፎርኒያ ይኖር የነበረው ሐኪም ዶክተር የኔነህ በትሩ ሁለቱ ናቸው። በኒውዮርኩ ጥቃት ህይወቱን ያጣ ሌላም ኢትዮጵያዊ እንደነበረ በቀደሙ አመታት የተወሰነ መረጃው የነበረን ቢሆንም በእርግጠኝነት ግን አላወቅንም ነበር። የዛሬው አንግዳዬ እውነት ነው እድሜው ከ20ዎቹ አጋማሽ የማያልፍ ወጣት ነበር ብላለች። ወይዘሮ ፈለቁ ክፍሎ ነች እንግዳዬ። በጊዜው ኒው ጀርሲ ውስጥ የኖረች በኒውዮርክ ያለም የንግድ ማዕከል አንደኛው ህንጻ ላይ በሞርጋን ስታንሊ ኩባንያ ውስጥ ትሰራ ነበር። ያን ዕለትም ጠዋት ቀደም ብላ ነበር ስራዋ የገባችው። ለወትሮው የእንቁጣጣሽ ቀን አልገባም ነበር፣ ያን ቀን የገባሁት ቀኑ ተምታቶብኝ ነው ብላኛለች። የመስከረም አንዱ ጥቃት ህይወቷን እንዴት እንደቀየረው ታወጋናለች። በየአመቱ በዚህ ቀን ምን እንደሚሰማት በመግለጽ ነው የምትጀምረው። ወይዘሮ ፈለቁ፣
መስከረም አንድ ቢያስደስተኝም የኛ አዲስ አመት መለወጫ ስለሆነ ሴፕቴምበር 11ን አስታኮ ስለሚመጣ ያ ትውስታ ምንጊዜም በእኔ ውስጥ አለ እና ልክ ዛሬ እንደተፈጠረ አይነት ነገር ነው ስሜት ያለኝ እና ጥሩ ትውስታ የለኝም።
ጥሩ ትውስታ አይኖርሽም? አይደለም እንዳንቺ ለማመን በሚያስቸግር ሁኔታ በህይወት ለተረፈ ሰው በርቀት በዜና በቴሌቪዥን ለተከታተልነው ለሁላችንም ምን ያህል የሚረብሽ እንደሆነ የሚታወቅ ነው። ወደዚያች ዕለት ልመልስሽ ነው። እንደ ወትሮሽ ጠዋት ስራ ገባሽ። መስሪያ ቤትሽ ያለም የንግድ ማዕከል ህንጻ ላይ ነበር። እስኪ ተመልሰሽ ወደዛ ሁኔታው ሰጂም።
አመት ባሉ በፊት ለእረፍት ወጥቼ ስለነበር ቀኑ ተምታቶብኛል የኛ አዲስ አመት መሆኑ። ብዙውን ጊዜ አልገባም፣ አዲስ አመትን አልገባም ነበር እና አጋጣሚ ቀደም ብዬ ነው የገባሁት። የዛን ዕለት መስራት ያለብኝ ሪፖርቶች ስለነበሩ እንደደረስኩኝ መስራት ያለብኝን ሪፖርቶች እንትን አድርጌ ልክ ስመለስ በጣም ኃይለኛ የሚጋጭ ድምጽ ነው የተሰማው። በዛን ጊዜ ህንጻው እየታደሰ ነበር፣ ከላይ ያደሱ እየወረዱ ነበር ያሉትና እቃ ሲወድቅ ምን ሲል ይሰማል። ብዙ ጊዜ ግማሾቹ አይ እንደ ልማዱ ከላይ እቃ የወደቀ ነው ይላሉ፣ ግማሾቹም እረ አይደለም ከውጪ ነው ይላሉ። እና መጨረሻ ወደ መስኮቱ አካባቢ ያሉት አይ ሄሊኮፕተር ነው የተጋጨው ሚል ነገር መጣ። አሁን በዚህን ጊዜ በቃ ሁላችንም ወጣን፣ ወደ ደረጃው በደረጃ ነው መውረድ የምትችሉት የሚል ትዕዛዝ መጣ። እየወረድን ያለ ነው በቃ እየወጣን ያለ ነው።
ስንተኛ ፎቅ ላይ ነበራችሁ ፈለቁ?
እኔ ብዙም ላይ አይደለሁም፣ ስድስተኛ ፎቅ ላይ ነበርኩኝ።
የትኛው ታወር ነው?
ሁለተኛ የተመታው ታወር ነው። እና እየወረድን እያለን የእሳት አደጋ ሰራተኞቹ ይወጣሉ፣ በደረጃው ወደ ላይ ይወጡ፣ ቀስ ብላችሁ ውረዱ፣ ቀስ ብላችሁ ውረዱ እያሉ እነሱ በአንደኛው ሳይድ ወደ ላይ ይወጣሉ፣ እኛ በአንደኛው ሳይድ ወደ ታች እንወርዳለን። እና ቀስ እያላችሁ ውረዱ፣ አይዟችሁ ይላሉ። ግን ምን እንደተፈጠረ አናውቅም። ውጭ ከወጣም በኋላ ወርደን የፈራረሰ መሬቱ ላይ የወደቀ ነገር አለ እና ምንድን ነው ብለን ከመንገድ ተሻግረን ስናይ ያ መጀመሪያ የተመታው ፎቅ እሳት በቃ በጎን በኩል እሳት ነው የሚታየው። እና እስከዛን ድረስ ምን እንደሆነ ማናቅም እና ቆመን እያየነን ያለ ነው። እንደምን እንደሚደረግም አላወቅንም። በቃ የእሳት አደጋዎች እየገቡ ስለሆነ ያጠፋሉ የሚል አይነት ነገር ነው። በቃ ሁሉም የተምታታ እንትን ያለው ከዛ ከላይ በቃ ልክ እንደ ወረቀት የሚበን ነገር ይታያሉ ትንሽ እስቲ ወደታች እስከሚቀርብ ድረስ። ከዛ እየቀረበ ሲመጣ የሚታይሽ እጅና እግር እንደዚህ በቃ እንትን ሲያደርግ ይታይሽ፣ ሰው እንደሆነ የሚታወቅሽ እጅና እግር ሲወራጭ ይታይሻል። ለካ ሰው ነው የሚወርደው ከላይ።
ከፎቁ ላይ የሚዘሉ ናቸው?
አዎ፣ ከፎቁ ላይ እየዘለሉ የሚወርዱ ናቸው። እና እዛው ቆመን እያለን ሁለተኛው እንደገና በቃ ገባ። እንደሆነ ማናቅም ብቻ ግን በቃ እንደዚህ በጣም መጥቶ ወደ ውስጥ የገባ ነገር የተጫረና የገባ ነገር ነው የሚታየው እና በቃ ተበታተን ከዛ ሁሉም በየአቅጣጫው ሄደ መንገዳችን ጀመር ሁላችንም በያለንበት ወዴት እንደሆነ ማላቅም የሚሄደው ብቻ መሄድን ነው ማቀው እና በጣም ረጅም ከሄድኩኝ በኋላ መኪና ጋር ተሰብስበው ሰዎች በሬዲዮ ያዳምጣሉ አሁን ወደ መኪናው ጠጋብዬ ምንድነው የተፈጠረው ምንድነው ብዬ ጠየቅኩኝ ስጠይቅ አንደኛው አልሰማሽም ወይ ሁለቱም ወልፌ ሴንተር በፕሌን ነው የተመታው የፔንሲልቬኒያም የእንትኑንም ነገረኝ ታክ ነው አለኝ
ጥቃት ደርሷል አለሽ
ጥቃት ነው ይሄ ጥቃት ነው የደረሰው ጥቃት ነውና እነዚህ ቦታዎች ሁሉ ተመተዋል አለኝ እና በቃ የዛን ጊዜ ምን ያህል ተስፋ እንደቆረጥኩኝ እና የትም እንደምሄድ ምንም እንደሆንኩም አላስታውስም በቃ ዝም ብዬ ነው የምሄደው አጋጣሚ ደግሞ ከዛ ስወርድ ልክ መውጣት ከጀመርኩኝ በኋላ ቆይ ቦርሳዬን ሊያዝ ብዬ ቦርሳዬን አውጥቼ ይዤ ነበር የወጣሁት ውስጡ ሴልፎኔ አለ ግን ቻርጅ አልተደረገም የለውም
አጋጣሚ
ከዛ መንገድ ስጀምር ትዛለኝ ሳወጣው ማፊ የለውም እና ምንም የትም መደወልም አልችልም አሁን እየሄድኩኝ ያለው ይመስለኛል እንግዲህ ባለቤቴ ይሞክራል መሰለኝ ታወሩ ላይም የነበረ የኮኔክሽን ለስልክ እንትንም ታወሩ ላይ ነበር እሱ ራሱ ስለተመታ አይሰራም ስልክም አይሰራም ከዛ በቃ እየሄድኩኝ ያለው ባለቤቴ ለካ እዚሁ አብሮ የሚሰሩ ሰራተኞች እንደተመታ ባለቤት የት ነው የምትሰራው ምናምን ብለው ይጠይቁታል እና አላየም እሱ እንዲህ ነው ሳያቸው አረ እንደዚህ አይነት ወሬ አለ ብለው ይነግሩታል እና ሲያይ በቃ ሰዓቱ ይታያል በቴሌቪዥን የትም ቦታ ይታያል አሁን ከዛ እሱ በስልኬ ይሞክራል ያው ስልኬ አይሰራም በጣም ረዥም ከሄድኩኝ በኋላ በእጄ ይዤዋለሁ ስልኩን እና ስልኩ እጄ ላይ ጠራ ሳነሳ እሱ ነው ባለቤቴ ነው እና የት ነሽ ሲለኝ እኔ የት ጋር እንዳለሁ አላቅም አልኩት እስኪ መንገዱን ቀና ብለሽ አንብቢው አለኝ ሳነበው መንገዱን እዚህ ቦታ ነኝ አልኩት በቃ እዛው ጋር ጠብቂኝ መጣሁኝ አለ ጣው ያው በእግሩ ነው ወክ የሚያደርገው ምንም እንቅስቃሴ የለም መኪናው በሙሉ ተጣባቋል መንገዱ ሁሉ ምን ሁሉ በቃ የተረባበሸ ነገር ነው ያለው
በዚህ ሰዓት ምን ሰዓት ነበረ የመሸ ነው
አዎ ወደ ሰዓት በኋላ ባበሻ 9 ሰዓት አካባቢ ይሆናል
እሺ
አሁን ከዛ ሱዛ መጣ ምንም ምርጫ የለም ሄጃም የለም እኛ ምን ኖረው ኒው ጀርሲ ነው መንገዱ ተዘግቷል ታነሎቹ ተዘግተዋል አንድ መንገድ ያለው ፌሪ ቦት ነው ፖሊሶቹ ይነግራሉ ወደ ኒው ጀርሲ የምትሄዱ ሰዎች ፌሪ ቦት ነው መውሰድ የምትችሉት እያሉ ይናገራሉ ወደዛ መንገድ ጀመርን በቅራችን መሽቷል ያው ሰልፉ በጣም ጥምጥም ነው በቃ ሁሉ ሰው እሱን ነው የሚጠብቅ የነበረው ጠበቅን በአበሻ 3 ሰዓት ይሆናል በዛ ሰዓት ነው በቃ ያገኘነው
ሁለት ልጆች አሉኝ ብለሽኛል በጊዜው ትንንሾች እንደነበሩም ገልጸሽልኛል እና የልጆችሽስ ነገር እንዴት አድርጋችሁ ልትገናኙ ቻላችሁ
ልጆቼ ሴቷን ጧት ትምህርት ቤት አስገብተን ነው ምን ሄደው ትንሹን ደግሞ ቤቢሲት አለችው እነሱን እንዲያመጡልኝ ጓደኛ ያለችና እሷ እንድታመጣልኝ ለመንገር ፈልጌ ነበርና ምንም መገናኛ አላገኘሁም እና መጨረሻ ላይ ወደ ሱቅ ጎራ ብለን ባትሪ ሞቶብኛልና ቤተሰቤን ማግኘት አለብኝ እባክህ ቻርጅ አድርግልኝ ስለው እሺ አለ እና ደውዬ ልጆቹን ታመጫቸዋለሽ ወይ ስላት ሞሬዲ አምጥቻቸው እኔ ጋር ናቸው ልጆቹ አለችኝ እሷ በቃ ሀሳቢያ አትሊስት ልጆቹ ገብተዋል ማታ ካበሻ 3 ሰዓት በኋላ ነው እንግዲህ የገባ ነው ግን በጊዜው ልጄ የምትማርበት ትምህርት ቤት የተመታውን ህንጻ ኒው ጀርሲ ሆነሽ የትም ቦታ ሆነሽ ይታያል የልጄ ትምህርት ቤት ደግሞ ፊት ለፊት ከነሱ ትምህርት ቤት በደንበኛ ይታያል መስሪያ ቤቴ በየአመቱ ለልጆች ክሪስማስ ሲሆን የሚከበርላቸው እንትናልና ወስዳት አለኝ በየአመቱ ወስዳት ነበር እና ታውቀዋለች
ያን ጊዜ ሴቷ ልጅሽ ትንሽ ነፍስ ታውቅ ነበር የስንት አመት ነበረች
ሁለተኛ ክፍል ትሁን አንደኛ ክፍል ትሁን እንደዛ አካባቢ ናት
ትንሽ ነች እሺ
እና እናቴ እኮ እዛ ነው የምትሰራው ብላ ታለቅሳለች ለልጆቹ እያወራች እና እንደዛ ያ ነገር ጭንቅላቷ ውስጥ አለና ማታ ቤስክ እስከምገባ ነው የምትጠብቀው ኦሬዲ አይታለችና ሁኔታዎቹን ሁሉ ደንግጣ ነው እየጠበቀችኝ ያለችው እና ልጄ ደግሞ ገና 6 ወሩ ነበር።
ማጮች የመስከረም አንዱን ጥቃት ትውስታ ከመያጋሩን እንግዳችን ጋር ቆንጅት ያደረገችው ቆይታ ይቀጥላል። አብራችሁን ቆዩ። ወይዘሮ ፈለቁ እጅግ በሚያሳዝን ሁኔታ ውስጥ ነው ያለፉት። እንደሰማናቸው እንዲህ አይነት ከባድ ነገር ሲገጥም የአእምሮ መረበሽ፣ ጭንቀት፣ መደበት የመሳሰሉ ችግሮች ማጋጠማቸው አይቀርምና እርሳቸውስ ምን አጋጥማቸው ይሆን?
አሉላ ጠይቂያታለሁ። አንተ አንቱ ስትል እኔ አንቺ ያልኳት ነው። ይሄን ነው ለመወያየት ቀለል ይላል በሚል ተስማምተን ነው። እናም የምትሰራበት የነበረው ኩባንያ ሞርጋን ስታንሊ ቅርብ ክትትል ለሰራተኞቹ ያደርግ እንደነበር፣ እንዲያውም የሥራቸው ጉዳይ እንዳያሳስባቸው ሰራተኞቹ በሙሉ በፍላጎት ሳይሆን በግዴታ የስነ ልቡናዊ ሁኔታቸውን በተመለከተ የምክር አገልግሎት ላይ እንዲሳተፉ ማድረጉን ነግራኛለች። በጥቃቱ ኢትዮጵያውያን ወገኖቼ ሰለባ መሆናቸው ነው እጅግ ልቤን የሰበረው ብላለች ወይዘሮ ፈለቁ። ከጥቃቱ በኋላ ህይወቷ እንዴት እንደተቀየረም ታወጋናለች።
መልካም ቆንጅት፣ ይህንን እንከታተል።
ፈለቁ፣ በዚህ ተጣጭ ጥቃት ወደ 3000 የሚሆኑ ሰዎች ህይወት ነው የጠፋው። ምን እንደተከሰተ ካወቅሽ በኋላ የአእምሮ መረበሽ፣ የፍርሃት ስሜት ተከትሎ ነበር ባንቺ ላይ?
ገርምሽ፣ ልክ ቤት ከገባሁኝ አንድ ከግማሽ ሰዓት በኋላ ሊሆን ይችላል የመስሪያ ቤት ዋነኛው ደወለና ሁሉንም ነገር ጠየቀኝ። ምንም ነገር እንደማይፈጠር የሚያበረታታሽ ቃል የለም። እንደሱ አይነት ለካ በዚህም ሰዓት እንደዚህ አይነት ነገር አለ ብለሽ የሚያሳስብሽ ነገር አለና አይዞሽ፣ ምንም ነገር የሚፈጠር ነገር የለም፣ የሚሰማሽ ነገር አለ ወይ፣ የተመታሽ ነገር አለ ወይ ምናምን ብሎ ጠየቀኝ።
እሺ፣
እኔ ምንም አልተመታሁኝም ደህና ነኝ አልኩት። ምንም ነገር ቢያስፈልግ 24 ሰዓት ቁጥሬ ይኸውልሽ ብሎ ቁጥሩን ሰጠኝ። እና ከዛ አትሊስት ለካ የሚፈልግም ሰው አለ ብዬ ትንሽ ጭንቅላቴ እንትን ማድረግ ጀመረ።
ተረጋጋ።
አዎ ተረጋጋ። ከዛ ወዲያውኑ ሳይካትሪስቶች አሉ አይደል? ያው አዎ፣ በመስሪያ ቤቱ አሬንጅ ተደርጎ ፈልገሽ ብቻም ትሄጂበት ሳይሆን ግዴታ ሁኔታ ውስጥ ስለነበርሽ ስራ ምንም ከመጀመሩ በፊት ስራ በቃ ስራ እንዳለ ነው፣ ባትመጡ ምን ብትሉ ምንም ችግር የለምና ግን ይሄን አቴንድ ማድረግ አለባችሁ ተብሎ እሱን አቴንድ አድርገናል።
ረዳሽ?
አዎ በጣም በጣም።
ፈለቁ፣ የድሮ መስሪያ ቤትሽ ነበረበት የዓለም የንግድ ማዕከል፣ እነዚህ ሁለቱ ሰማይ ጠቀስ ህንጻዎች የነበሩበት ቦታ መቅረብ ምን አይነት ስሜት ይሰጥሻል? ወደዛ አካባቢ ስትሄጂ ወይም አትሄጂም ወይ ትፈሪያለሽ ወይ?
ለብዙ ጊዜ አልሄድኩም፣ ግን አሁን ህንጻው ከተሰራ በኋላ አንድ ጊዜ ሄጃለሁ። ጥሩ ስሜት የለኝም አየሁት ቦታውንም፣ ግን ያሁኑ አይደለም የሚታየኝ የነበረው። ሄጄም የሚታየኝ ያሁኑ አይደለም እና ሁሉ ነገር እንደ አዲስ ነው የሚታየኝ የነበረውና ጥሩ እንትን የለኝም።
ያው የዛለት የሆነው ነው የሚመጣብሽ ተመልሶ።
አዎ።
ልጆችሽ እንግዲህ አሁን አድገዋል። የመስከረም አንዱ ጥቃት ራሱ ከደረሰ 20 ዓመት ደፍኗል። እናታቸው ከዚህ ማዕት በመውጣትሽ ምን ይላሉ?
ትልቋ ነች የምታስታውሰው። እሷ ብዙ ጊዜ ይሄን ቀን በጣም ታከብረዋለች። እና እኔንም የመጀመሪያ እንትንም ማገኘው ከሷ ነው። ስልክ መስደውለው ምታናግረኝም እሷ ነች የመጀመሪያና ይሄን ቀን በጣም እግዚአብሔርን ምታመሰግንበት ቀን ነው። እኔም እግዚአብሔርን ማመሰግንበት ቀን ነው። ይሄንን እድሜ ሰጥቶ ልጆችን እንዳሳድግ የነሱን ውጤት እንዳይ ስላበቃኝ እግዚአብሔርን በጣም ነው ማመሰግነው።
በዚህ ሁኔታ ውስጥ ማለፍሽ እንደዚህ ካለ ሰቅጣጭ አደጋ ውስጥ በህይወት መትረፍ መቻልሽ ባንቺ በነበረሽ የህይወት ፍልስፍና የዕለት ተዕለት ኑሮሽ እንዴት አድርጎ ቀየረሽ?
ህይወትን የምኖረው ዛሬን ነው። ዛሬን ብቻ እንደምኖር ነው ማስበው። ብዙ ማሰብ ብዙ መጨነቅም አግባብነት የሌለው መሆኑን አውቃለሁ። ነገን ብሎ መጠበቅም ምንም ዋስትና እንደሌለው አውቃለሁ። ማንም ሰው ዛሬን ነው ተደስቶ ማለፍ ያለበት። ነገን የጠበቀ ሰው ነገን ላያገኝ ይችላል። እና በኔ በህይወቴ የለወጠኝ አንዱ ነገር ይሄ ነው።
አንቺ ተሰሪበት የነበረው የዓለም የንግድ ማዕከል አንደኛ ህንጻ ላይ በአንድ ትልቅ ኩባንያ እንደውም ምክትል ፕሬዝዳንትነት ደረጃ ደርሳ የነበረች ወጣት እስከዳር መላኩ፣ ፔንታገን ደግሞ የመከላከያ ሚኒስቴር ህንጻ ላይ ሽብርተኞች ባጋጩት አውሮፕላን ላይ ተሳፋሪ የነበረ ወጣት ዶክተር የኔነህ በትሩን በዚህ ቀን አተናቸዋል። ሁለቱን ነው እንግዲህ የምናውቀው። አንድ ሌላ ኢትዮጵያዊም እንደነበረ በእርግጠኝነት በስም አናውቀውም ሰምተናል። ነገር ግን አንቺ ይሄንን ሶስተኛውን ኢትዮጵያዊ በግልሽ እንደምታውቂው?
አዎ፣ ገና ወጣት ልጅ ነው። ክፋቢል 25 26 እንደዛ ቢሆን ነው። የሀጂ ለገሰ ልጅ ነው። የኢትዮጵያ ሀጂ ለገሰ የሚባሉ ቡናና ቆዳ ኤክስፖርት ናቸው። የእሳቸው ልጅ ነው።
እሺ። ስለዚህ ይኸው የምናውቀው እንግዲህ ሶስት ኢትዮጵያውያን በወጣት በአፍላ የሙያ የህይወት እድሜ ላይ የነበሩ ነው ያጣ ነው። ሌሎችም ሊኖሩ ይችላሉ በስም ማንነታቸውን ባናውቅ ነው። ወገኖችሽ ኢትዮጵያውያን ሰለባ መሆናቸውን ስትሰሚ ምን ተሰማሽ?
ብዙ ጊዜ ህይወትን ለማስተካከል ብለሽ ትለፊያለሽ፣ ትሮጫለሽ፣ ትወጃለሽ፣ ግን ህይወት ባልጠበቅሽ መንገድ ያገኝሻል እና ይሆናል ተብሎ ከሀገር ተርቆ ወጥቶም እንደዚህ አይነት ነገር ሊያጋጥም መቻሉ ህይወትሽን ብዙ የትም ብትሄጂ የትም ህይወትሽን መኖር ያለብሽን እንትን በደስታ መኖር እንዳለብሽ ነው። የትም ቦታ ተከፍቶ መኖር የለበትም ሰው። ሀገር ቤትም አሜሪካን ሀገር እድል አላጋጠመኝም አልሄድኩም ብሎ ሰው በጭራሽ መከፋት የለበትም። የትም ቦታ ብትሄጂ የትም ቦታ ብትሆኚ አንቺ የምትኖሪው ላይፍ የትም መኖር ያለብሽን ላይፍ ነው የምትኖሪው እና ህይወት ተስተካክሎልሽ መኖር ማለት ያ የመጨረሻ ማለት አይደለም። እንዲም ርቆ ሄዶ ከቤተሰብ ናፍቆት ምርቀሽ ከሁሉ ነገር እንትን ሆነሽ ይህን አይነት ነገር ሊያጋጥም ይችላል እና በጣም በጣም ልቤን ሰብሮታል። በጣም አሳዝኖኛል።
ይሄ ጥቃት ከደረሰ በኋላ ኒውዮርክ በአጠቃላይ አሜሪካ እንዴት ተቀየሩብሽ? ኒውዮርክ እንዴት ተቀየረች? ፈለቁ
ኒውዮርክ እስከ መጨረሻው ነው የተቀየረው። አሁን በዚህ በኮቪድ የድፍን ዓለም ህይወት ተለውጧል። ኒውዮርክ በዛ በሴፕቴምበር 11 ጉዳይ በቃ ልክ ይሄን አሁን የተለወጠውን ያህል የኒውዮርክ ላይፍ ተለውጧል። እንደ ድሮ አይደለም። በጣም በጣም በሰው ላይ በጣም ብዙ ጫና አምጥቶበታል። ያንን አውቃለሁኝ። በማንም ሰው ላይ በአካባቢው በነበረውም የኒውዮርክ ነዋሪ ለሆነውም ህይወትም ብዙ ለውጦታል።
እንግዲህ ወይዘሮ ፈለቁ ክፍሉ ይህንን ያሳለፍሽውን ዘግናኝ ተሞክሮ ለአድማጮቻችን ለማካፈል ፈቃድሽ በመሆኑ በአድማጮቻችን ስም እጅጉን አድርጌ አመሰግናለሁ። በዚህ አጋጣሚ ለወገኖችሽ ለቤተሰብ የምታስተላልፊው የአዲስ አመት መልእክትም ካለ?
እሺ። ለኢትዮጵያውያን ወገኖቼ በሙሉ አዲሱ አመት የሰላም፣ የፍቅር፣ የጤንነትና እንደ ድሮ ሆነን የምንኖርበት አመት እንዲያደርግልን የምንጊዜም ጸሎቴ ነው ምኞቴም ነው። እንኳን ለአዲሱ አመት አደረሳችሁ ላለው ሁሉ ጭንቀት አልፎ ሁሉ ፍርሃት አልፎ በሰላም የምንኖርበት በሰላም እንደድሯችን የምንቀጥልበት ዘመን እንዲያደርግልን የምንጊዜም ምኞቴ ነው። አመሰግናለሁ። ቴንክ ዩ።
ቆንጅት የዕለቱን ማስታወሻ ይፋ ያለውን ዝግጅት አንቺነሽ ዘሽልኔ የቀረብሽው 20 አመቱን ለማስታወስ በተለይ ደግሞ ከእንግዳሽ ጋር የነበረሽ ቆይታ በጣም ግሩም ነበር። ቆንጅት አመሰግናለሁ። መልካም አዲስ አመት ይሁንልሽ።
መልካም አዲስ አመት። በጣም አድርጌ አመሰግናለሁ አሉላ። አድማጮቻችንም እንደዚሁ 2014 ዓመተ ምህረት የሰላም የደስታ የፍቅር የጤና እንዲሆን እመኛለሁ።
አድማጮች አሁን ወደ አውደ አመት ዝግጅቶቻችን እንለፍ። እንቁጣጣሽ የተሰናባቹ 2013 ዓመተ ምህረት ፈታኝ ሁኔታዎችና የአዲሱ ዓመት ተስፋ ኢትዮጵያውያን በትላንትናው ዕለት የተሰናበቱት 2013 ዓመተ ምህረት በብዙ ፈታኝ ሁኔታዎች የተሞላ ነበር። አመቱ ላለፉት 10 ወራት በሰሜን ኢትዮጵያ እየተካሄደ ያለውን ጦርነት ጨምሮ በርካታ ግጭቶች፣ የኮቪድ-19 ወረርሽኝ፣ የዋጋ ግሽበትና ተፈጥሯዊ አደጋዎች የተስተናገዱበት ሆኖ አልፏል። ስመኝሽ የቆየ፣ ለመሆኑ እነኚህ ፈተናዎች ምን መልክ ነበራቸው? በመጪው 2014 ዓመተ ምህረትስ ምን ይተበቃል ስትል የፖለቲካ፣ የሃይማኖት፣ የምጣኔ ሀብትና የጤና ባለሙያዎችን አነጋግራ ተከታዩን አስተናግዳለች።
2013 ለብዙ ኢትዮጵያውያን ከየትኛውም ጊዜ የላቀ ፈታኝ ዓመት ሆኖ ያለፈ ነው። የትግራይ ክልልን ያስተዳድር በነበረው ህወሓትና በፌደራል መንግስቱ መካከል በተፈጠረ የፖለቲካ ውጥረት የጀመረው ዓመት ወደ ጦርነት ተሸጋግሮ የበርካቶች ህይወት የተቀጠፈበት፣ ንብረት የወደመበትና በሚሊየን የሚቆጠሩ ሰዎች ተፈናቅለው እርዳታ የሚጠብቁበት ዓመት ሆኖ አብቅቷል። በተጨማሪም በመላ ሀገሪቱ የሚያገረሹ ግጭቶች፣ ዓለምን የሚያምሰው የኮቪድ-19 ወረርሽኝና በየጊዜው እያሻቀበ የሚሄደው የዋጋ ግሽበት ግለሰቦችን፣ ተቋማትንና ሀገርን እየፈተኑ ይገኛሉ። ይህን መነሻ አድርገን 2013 እንዴት አለፈ ስንል ካነጋገርናቸው ምሁራን መካከል የፖለቲካ ሳይንስና ዓለም አቀፍ ግንኙነቶች መምህርና ተንታኝ የሆኑት ፕሮፌሰር ብሩክ ኃይሉ ኢትዮጵያ በውስጣዊ ችግር ብቻ ሳይሆን በውጭ ግንኙነትም የተፈተነችበት ዓመት ነበር ይላሉ።
በተባበሩት መንግስታት ሴክሬት ካውንስል 9 ጊዜ ኢትዮጵያ በተመለከተ በዝግና በክፍት ውይይት ተደርጓል። በጎረቤት ሀገራትም ኢትዮጵያና ሱዳን አሁንም ቴንሽኑ በቦርደር ወሰን ጥያቄ አሁንም እንዳለ ነው። ይሄ የተደረጉት ኦፕን የሆነ ጦርነት ባይገባም ቴንሽኑና ጫናው አሁንም እንዳለ ነው። ይሄን ክትትል ያስፈልጓል። በ2014
አመቱን ከዘለቀው ጦርነትና ግጭት ጎን ለጎን በ2013 ዓመተ ምህረት ለኢትዮጵያኖች ከባድ የነበረው የኢኮኖሚ ቀውስና እያሻቀበ የሚሄደው የኑሮ ውድነት ነው። ሙያዊ አስተያየታቸውን የጠየቅናቸው የገጠር ልማት አማካሪና የኢኮኖሚ ባለሙያዎች ማህበር ፕሬዝዳንት ዶክተር አምዲሳ ተሾመ ወደ አዲሱ 2014 ዓመተ ምህረት አብሮ እየተሻገረ ያለው ይህ የዋጋ ግሽበት ዋና ምክንያቱ ለግብርናና የፋብሪካ ምርቶች ትኩረት መነፈጉ መሆኑን ይገልጻሉ።
ወደ 2014 ይሻገራል ብለን የምናስበው አንዱ ችግር የዋጋ ግሽበት ጉዳይ ነው። ዋጋ ግሽበት የሚፈጠረው ማኒ ሰፕላዩ ሲበዛና የብሩ ገንዘብ ጥቂት እቃን የሚያሳድግበት ሁኔታ ነው። ኢንፍሌሽን ተብሎ የሚነገረው ለምሳሌ የፐብሊክ ኤክስፔንዲቸር በሚገዛበት ሰዓት መንግስትን በግብርናውና በማኒፋክቸሪንጉ በበቂ ሁኔታ ምርት ካልመጣ ያው ዋጋ ግሽበት መፈጠሩ የማይቀር ነገር ነው። በተጨማሪ እንግዲህ ሌሎችም የተለያዩ የኢኮኖሚ አሻጥሮች ሊኖሩ ይችላሉ። ይሄ ከሞዴሉ ውጭ የሆኑ ብዙ ነገሮችም ሊኖሩ ይችላሉ።
ዶክተር አምዲሳ እንዳሉት 2013 የግብርና ምርትንም አደጋ ላይ የጣለ ዓመት ነው። በሚሊዮኖች የሚቆጠሩ አርሶ አደሮች በግጭቶች ምክንያት በመፈናቀላቸው ከዚህ ቀደም አምራች የነበሩ ገበሬዎች ዘንድሮ እርዳታ ጠባቂ ሆነዋል። በተደጋጋሚ በአማራ፣ በአፋርና በትግራይ ክልሎች የተከሰተው የአንበጣ መንጋ እንዲሁም የተለያዩ የጎርፍ አደጋዎች በእርሻ ምርቶች ላይ ጉዳት አድርሰዋል። ዶክተር አምዲሳ ግን ይህ ብቻ አይደለም ይላሉ።
ግብርናው ያው እንደምናውቀው በጣም ወደ ኋላ እየቀረ ያስተራረስ ዘዴ ይዘን ያለ ነው። 70-80% የሚሆነው ሩራል ህብረተሰቡ ይህም ኑሮ ከፍ ያለበት እና ከ8 ሚሊዮን የሚበልጥ ህዝብ ደግሞ በዚህ በሴፍቲኔት ፕሮግራም ታቅፎ ያለበት ሁኔታ ነው እና ያ ሁኔታ እያለ አርበን ባያዝ የሆነ አይነት ኢንቨስትመንት ነው አሁን ያለው። 15% የማይሆን ህብረተሰብ ያለበት ከፍተኛ የሆነ ኢንቨስትመንት እና ማለና ይውላል። ያ ደግሞ ፑል ፋክተር ይሆናል። ወደዚህኛው ከገጠር ጉልበትን ወደዚህ እያመጣ የእርሻ ጉልበት አለን የሚልበት ሁኔታ ላይ እንኳን አይደለንም። በአብዛኛው ወጣቱ ወደዚህ ወደ ከተማ እየወጣ ነው። ወደ ገበሬውን ሄደች በአሁኑ ሰዓት እየዞርሽ ብታይ የሚያርሰው እድሜ ራሱ በጣም ከፍ ያሉ ሰዎች ናቸው እርሻ ላይ የተሰማሩት እና ወጣቱም ይዘው አካባቢ ግብርናው ላይ እንዲሰማራ የማድረግ ሁኔታ መፈጠር አለበት የሚል ሁኔታ።
ዋጋ ንረትን ለመቆጣጠር መንግስት እንደ የምግብ ዘይት፣ ስኳር፣ ሩዝና ስንዴ መሳሰሉ መሰረታዊ የምግብ ሸቀጦች ላልተወሰነ ጊዜ ከቀረጥ ነጻ ሆነው እንዲገቡ አድርጓል። ለስድስት ወር ተፈቅዶ የነበረው ያለ ውጭ ምንዛሬ ወይም ፍራንኮ ቫሉታ ሸቀጦችን የማስገባት ፈቃድም ለተጨማሪ ስድስት ወራት ተራዝሟል። እነዚህ ውሳኔዎች በግዚያዊነት ገበያውን ከማረጋጋት አንጻር ጠቀሜታ ቢኖራቸውም በመጪው አዲስ ዓመት ግን መንግስት ትልቅ የቤት ስራ እንደሚጠብቀው ዶክተር አምዲሳ ያሰምሩበታል።
በአንደኛ ደረጃ በግብርናውና በማንፋክቸሪንጉ ላይና ሁለት ሶስተኛ ደረጃ ደግሞ የትራንስፖርት ሴክተሩ ምርቱን ከአንድ ቦታ ወደ አንድ ቦታ የሚያደርሰው የትራንስፖርት ሴክተሩ ስለሆነ ቅደም ተከተሉን ይዞ በእነዚህ ሶስቱ ላይ ከፍተኛ የሆነ ኢንቨስትመንት ተደርጎ ምርት አድጎ ምርቱ ደግሞ በጊዜ ለህዝቡ መድረስ እንዲችልም ደግሞ ትኩረት ተሰጥቶ ቢሰራ ሁኔታዎች ይሻሻላሉ ብዬ እገምታለሁ። በእርግጥ እነዚህ ከኛ ሞዴል ውጭ የሆኑ የተለያዩ የኢኮኖሚ ትኖቹን በአድሚኒስትሬቲቭ ሜዥርን አስተዳደራዊ እርምጃ መውሰድ ይቻላል። መንግስትም ያንን እያደረገ ነው።
በእነዚህ ተደራራቢ ችግሮች እየተፈተነ ባለ ህብረተሰብ ላይ ኮቪድ-19 ወረርሽኝም እየተወ ያለው ጠባሳ ቀላል የማይባል ሆኖ ሳለ ህብረተሰቡ ያጋጠመው በፖለቲካውም ሆነ በበሽታው ዙሪያ የሚሰራጩ የእውነተኛና ሐሰተኛ መረጃዎች መደበላለቅ 2013 በርካቶችን ለአይምሮ ጭንቀት አጋልጧል ያሉን ደግሞ የአይምሮ ጤና ባለሙያ የሆኑት ማዓዛ መንክር ናቸው።
በየጥዋቱ ስንሰማቸው የነበሩት ግጭት፣ ጦርነት፣ ሞት እንደዚህ መፈናቀል ናቸውና ቀላል አልነበሩ። በማህበረሰብ ውስጥ ትራውማቲክ ኤክስፒሪየንስ ነው ያሳለፈን ያለነው። ስቲል አላለቀም ገና አሁንም እዛው ፍንትኑ ችግር ውስጥ ነው ያለነው ማለት ነውና ያ ደግሞ በሰው ውስጥ በጣም ብዙ ፍርሃት ደሞ ነገ ምን ይፈጠር ይሆን ደሞ ነገ ምን እንሰማይ ይሆን የሚልና የምንሰማቸው ነገሮች ደግሞ እየተሻሉ እየተስተካከሉ ሳይሆን እየባሱ ዘግናኝ የሆኑ ግፎች የሚፈጸሙበትና በጣም በሁሉም ውስጥ በቃ በፍርሃት እንድንኖር በጭንቀት በጥርጣሬ ውስጥ እንድንሆን ያደረገን ጊዜ ነበር 2013 ማለት ነው።
ሀገርን ከዘርፈ ብዙ ችግሮች ለማላቀቅና ዘላቂ ሰላምም ሆነ ልማት ለማምጣት የአይምሮ ጤና ከአካላዊ ጤና እኩል አስፈላጊ ነው። ታዲያ በርካታ ችግሮችን አዝሎ ወደ አዲሱ 2014 ዓ.ም የሚሻገረው ማህበረሰብ የአይምሮ ጤናውን በምን መልኩ መጠበቅ ይችላል?
በተለይ እኔ አሁን ሀገራችን ላይ ያለው በጣም ብዙ የተዛቡ መረጃዎች አሉ። እነዛ መረጃዎች እንዳልኩት ደግሞ ምንድነው አይምሮአችን ይቀበላቸዋል። ስለዚህ አንዱ የአይምሮ ጤንነት መንጠብቀው የምናየውንና የምንሰማው ነገር በጥንቃቄ መምረጥ ልክ ለጤና ለሰውነታችን ምግብን መርጠን እንደምንወስድ ሁሉ ከነቆሻሻው ከነምናምኑ እንደማንወስድ ሁሉ መረጃንም እንደዛው መምረጥ። ብዙ ሰው ደግሞ እንደ ኮፒንግ መካኒዝም የሚጠቀምበት ጥሩ ነገር አለኝ ሀገር ውስጥ ወደ ቤተክርስቲያን በመሄድ በጸሎት በምልጃ እንደገና ደግሞ ትልቁ የኛ አሴታችን ምንድነው ማህበራዊ ትስስራችን ጥሩ ነውና ሁሉም ሰው በየቤቱ ይዞ ቁጭ አይልም፣ ቅርብ ለሆነው ሰው ያጋራል፣ ይነጋገራል። ይሄ ደግሞ ተስፋ ደግሞ ብልጭ እንዲልልሽ ያደርጋል።
በኢትዮጵያ ዘርን ሃይማኖትንና ማንነት ላይ ያተኮሩ ግጭቶችን ለማስቆም ሲንቀሳቀስ የቆየው የኢትዮጵያ የሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶች በጳጉሜ ወር ለአምስት ቀናት ሀገር አቀፍ ጸሎት እንዲካሄድ ማወጁን ተከትሎ የሁሉም ሃይማኖት አማኞች እንደየእምነታቸው ለአምስት ቀናት ጾምና ጸሎት ሲያካሂዱ ቆይተዋል። የጉባኤው ሰብሳቢ ሊቀ ትጉሃን ቀሲስ ታጋይ ታደለም እነዚህ ቀናት ህብረተሰቡ ልቡን ለእርቀ ሰላም እንዲከፍት ያደርጋዋል ይላሉ።
ትልቅ አስነዋሪ ተግባራት ተፈጽመዋል። ቤተ እምነቶቿን በእንደዚህ አይነት መልክ የጦራው ድማ ሲሆኑ ማየት የእምነት መሪዎቿ በጠራራ ፀሐይ ሲታረዱ ሲሰዉ መመልከት በአንድም በሌላ መንገድ ወንድም በወንድሙ ላይ ኢትዮጵያዊ በኢትዮጵያዊ ላይ ሲጨክን ሲጨካከን ሲያፈናቅል ሲገዳደል ማየት እጅግ የሚያም ከመሆኑ አንፃር ይህንን ያገናዘበ እግዚአብሔር ምሕረት እንዲያደርግልን እርቅ እንዲያደርግልን ይቅርታ እንዲያደርግልን ተንበርክከን ለምን ብለን ይህንን አዋጅ ታውጇል።
ፈተና የበዛበትን 2013ን አልፎ ወደ አዲሱ 2014 ዓ.ም ለመሻገር የጠፉትን ነገሮች በማስተዋል ማለፍ ያስፈልጋል የሚሉት ሊቀ ትጉሃን ቀሲስ ታጋይ በአመቱ ተስፋ ሰጪ ነበሩ። እንደ ህዳሴ ግድብ ሙሌት አይነት ህዝብን አንድ የሚያደርጉ ክንዋኔዎችም እንደሚያስፈልጉ ያሰምሩበታል።
2014 በተለይ እንደዚህ ትልቅ ተግዳሮትና ፈተና ሆኖ ያሳለፍናቸው ጉዳዮችን አርመን ቤተ እምነቶች በፍጹም የሚከበሩበት አባቶች የሚታፈሩበት ሁሉ በማንነቱ ምክንያት የማይፈናቀልበት በማንነቱ ምክንያት የማይሞትበት በማንነቱ ምክንያት በደል የማይፈጸምበት በኢትዮጵያዊነቱ ብቻ ኮርቶ የሚኖርበት ኢትዮጵያ እንድትሆን እንጠይቃለን።
እነዚህን ፈተናዎች ያስተናገደውን 2013 ዓ.ም ምረት ልንሰናበተው የሰዓታት እድሜ ብቻ ቀርቶናል። ብዙዎችም አዲሱ 2014 ዓ.ም ምረት የርቅና የአንድነት ዓመት እንዲሆን ተመኝተዋል። እኛም አዲሱ ዓመት የሰላምና የፍቅር ይሁን እንላለን። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስምንሽን ለግሩም ዝግጅቷ አመሰግናለሁ። ተከታዩ ደግሞ ወደ ሐዋሳ ይወስደናል። በ2013 ዓመተ ምህረት በኢትዮጵያ በርካታ መልካምና በጎ ነገሮች በአንጻሩም አያሌ የከፉ ነገሮች የተመዘገቡበት ዓመት እንደነበር የሐዋሳ ከተማ ነዋሪዎች ለአሜሪካ ድምጽ መናገራቸውን በመግለጽ እንደረደራል። አዲሱ ዓመት እንዳለፈው ዓመት ሲቪሎች የማይገደሉበት የሀብ የመፈናቀልና የሰብአዊ መብት ጥሰቶች ዜና የማይሰማበት ዓመት እንዲሆንም ተመኝተዋል ይለናል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ነው የከተማይቱን ነዋሪዎች አነጋግሮ ተከታዩን ያቀናበረው።
የከተማው ነዋሪ የሆኑት አቶ ተሰማ ታምሩ ከተወለድኩ ጊዜ ጀምሮ እንደ 2013 ዓመተ ምህረት ያለ ዘመን ገጥሞኝ አያውቅም ነው የሚሉት።
አንደኛ ያጋጠመው ነገር ኮቪድ ነበር፣ ኑሮ ውድነት ነበር፣ የአባይ ግድብ ነበር፣ ምርጫ ነበር 2013 በኢትዮጵያ ውስጥ። በዚህ አይነት ሁኔታ ሁሉ ኢትዮጵያ ትልቅ ቻሌንጅ እና ፈተና ነው ያጋጠማት። ግን በዚህ ቻሌንጅ ሁሉ እግዚአብሔር አስተካክቶለት አባይ ግድብን በሰላም ተሞላ፣ ምርጫውም ደግሞ ዲሞክራሲያዊ ፍትሃዊ ሆኖ በአይናችን አይተናል። ይህንን እኔ ከተወለድኩ ወዲህ እንደ አይነት ስርዓትንም አላየሁም።
መከራና ፈተናዎች ይብዙ እንጂ በፈተናው አልወደቅንም በማለትም ተናግሮ ለተሰማ
ለካ መከራ ብዛት ሰውን እንደማይጥል ራብም ችግርም ውጊያውም ከውስጥም ከውጭም የሚነሱ ነገሮች ሁሉ ኢትዮጵያን እንደማይጥል ኢትዮጵያ በድል እንደምትሻገር እውነት እንደምትሻገር ቅንነት መተሳሰብ ፍቅር እንደማይሻገር ኢትዮጵያ ትመራለች ተምራለችም እኔም ተምርበታለሁ። ይሄንን ነገር
በተለያዩ የሀገሪቱ ክፍሎች አሉ የሚሏቸው ጦርነቶች ያስከተሉት ጉዳት እንዳለ ሆኖ በጦርነቱ መካከል ተስፋና በጎ ነገሮችም አይተናል ይላሉ።
ጦርነት አንድ አድርጎናል፣ ችግር አንድ አድርጎናል፣ ራባና እጅ ለእጅ ተያይዘናል፣ ወጣቶች እጅ ለእጅ ተያይዘን ኢትዮጵያ የኛ ናት የኛ ሀገር ናት ብለን አንድነት ፈጥሮናል። እውነት ነው፣ ሰዎች መያያዝ መጣ፣ አንድነት መጣ፣ ፍቅር መጣ። ምክንያቱም አልተበታተንም፣ አንድነት ያመጣ ነው ብለን መውሰድ እንችላለን።
2014 ዓመተ ምህረት ከ2013 ዓመት የተሻለ ይሆናል የሚል እምነት መሰነቃቸውን ጠቁሟል። በተለይም ተሬሳም አስተያየት ከሰጡን የከተማው ነዋሪዎች አንዷነች
ሁላችንም በሚዲያም የምናየው ነው፣ አካባቢያችን ላይ ያለውንም ሁኔታ የምናየው ነው። የተለያዩ ነገሮች በኢትዮጵያችን ላይ ሆነዋል። ክፉም ነገሮች ነበሩ፣ መልካም ነገሮችም ነበሩ። ለምሳሌ ከመልካሙ ብንነሳ ምርጫ አካሂደናል። ያም የተሳካ ምርጫ ነበር፣ ሰላማዊ ምርጫ ነበር። እንደፈራነው አልነበረ። ተፎካካሪም ፓርቲም ቢሆኑ ገዢውም ፓርቲ በስነ ስርዓት ምርጫውን በመደማመጥ ሌላ ነገርም ህዝቡ ላይ ጫና ሳያደርጉ አሳልፈዋል። ያ ደግሞ በጣም ደስ ብሎናል። ሌላው ደግሞ ባለፈው አመት ሱ ጀምሮ የነበረ ውጥረት 2013ንም ጭምር በሰሜኑ ጉዳይ አገራችን በጣም ውጥረት ውስጥ ገብታ ነበር። ከዛም አልፎ ያ ውጥረት እኛንም ጎርቶናል፣ እነሱንም ብቻ አይደለም። በኢኮኖሚ የሚሆን በሰላሙም ረገድ እኛ ላይ በጣም ጫና አድርሶ ነበር። ይሄ ትንሽ እኛንም ያስከፋ ነው፣ በጣም ደግሞ የጉዳንም ነገር ነውና ይሄ ነገር በአገራችን ላይ ተከስቷል።
የሐዋሳ ከተማ ነዋሪ አንተነህ ጌታቸው ሙዚቀኛ መሆኑን ተናግሮ ያለፈውን አመት እንዲህ በማለት ገልጧል።
የጭንቀት ጊዜ ነበረ በኢትዮጵያ ውስጥ በነበረው የሰላም እጦት ምክንያት በጣም ህዝቡም ይሁን ማህበረሰቡ ጭንቀት ውስጥ ነው ያለው። ማለት በዚህ በህወሓት በጁንታው የተነሳ በቃ ብዙ ጭንቀት ውስጥ ነው ያለው። ዛሬ ነገ ራሱን አናቆም፣ ብዙ ችግር አሳልፈናል። በእሱን አስመልክቶ የኑሮ ውድነት ታኮ መጥቷል። እነዚህ ነገሮች ህዝቡን ወደ አልተፈለገ ቀውስ ውስጥ ከቷል። ይሄን አይቻለሁ በዚህ 2013 ዓመተ ምህረት።
አመቱ በፈተና ብቻ ተሞላ ሳይሆን ለከርሞም ተስፋ የሚጣልባቸውም ስኬቶች ተመዝግበዋል በማለት ተናግሯል።
አንጻራዊ ድሎች አሉ ማለት በግድቡ ይሁን አልፎ አልፎ በሚገኙበት ፓርኮች የተሰሩ በቃ አሳይቶ የሚሰራ መንግስት ነው ያለን። አሁን
ኢትዮጵያን ለማጥፋት የተነሱ ኃይሎች በዚህ አመት ታይቷልም ብሏል አቶ አንተነህ። በአንጻሩ ደግሞ አንድነታችንም የተጠናከረበት አመት ነበር ብሏል። አዲሱ 2014 ዓመተ ምህረት በትግራይ ክልል የሚገኙ ወንድሞቻችንና እህቶቻችን ካለባቸው ፈተና ወጥተው በነጻነት የሚኖሩበት አመት እንዲሆንም ተመኝቷል።
በተለያዩ ክልሎች የተነሱ ጦርነቶች ነበሩ። በቲፒኤልኤፍ ቀስቀሳሽነት ማለት ነው ህዝቡን ከህዝብ ሲያባላይ ነበር። ግን አሁን ደግሞ ይሄ ደግሞ አንድ የአባይ ግድብ አንድ አለ ደማችንን የሚያገናኘን አንድነታችንን የሚያጠናክረን። ሁለተኛ ደግሞ አሁን በአማራ ክልል የተነሳውና በነዚህ በንጹሃን ዜጎች ላይ የተነሳው ጦርነት አለ ማለት ሰባዊ ጭፍጨፋ የተነሳ ይሄ ደግሞ እኛ አንድነታችንን አንድ አድርጎናል የሚል ነገር አለ።
በሰሜን ኢትዮጵያ ያለውን ጦርነት ተከትሎ ትምርቱን አቋርጦ መምጣቱና በአዋሳ ከተማ በጎዳና ላይ በሚነገድ ንግድ የሚተዳደረው ወጣት ደግሞ አመቱ የጭንቅ አመት ነበር ብሏል።
አቶቼ ኩማ ይባላለሁ። የአዋሳ ከተማ ነዋሪ ነኝ። የመቀሌ ዩኒቨርሲቲ ተማሪ ነኝ። ሜካኒካል ኢንጂነር ነው የምንማረው። ከዛ በጦርነት ምክንያት ተበታትነን ወደዚህ ገባን። ደግሞ የሚያስተዳድረን የለንም። ራሳችን አስተዳድረን ትንሽ ስራ ነው የሱሪ ያዞረን እዚህ አዋሳ ላይ እንሸጣለን። ደግሞ 2013 በጣም ሲቃይ ነበር። 2014 በጣም እቅድ ይዘን ትንሽ ስራ ነው ሰራው ወደ ትልቅ እናልፋለን ብዬ አስባለሁ። ደሞ ይሄ 2014 ጥሩ አመት ይሆናል ብዬ በጣም ገምታለሁ።
ሌላ አስተያየታችንም ሐሳቦን አጋርተናለች።
አካል ደላይ ይባላለሁ። በፊትም እንደነበረው ኢትዮጵያውያን አንድ ናቸው። ያው አንድነታቸውን ያጠናከሩም ነው የሚሄዱት። አሁን ላይ ባለው ሁኔታ ህዝቡ ከመከላከያ ሰራዊት ጎን እየቆመ ነው ያለው። ያው ኢትዮጵያውያንን ለማሳየት አብረው እየቆመ ነው ያለው። አንድ ነን። መጥፎ ነገር ብዬ ማስበው ደግሞ አሁን ላይ ያለው ሁኔታ የጦርነቱ ሁኔታ ነው። እሱም እንግዲህ አምላክ በፈቀደው መንገድ ሊሆን ይችላል፣ በመልካም ነገር ሊያልፍ ይችላል ብዬ ተስፋ አደርጋለሁ።
ከ2013 ዓመተ ምህረት ወደ 2014 ዓመተ ምህረት የተሻገሩ መሆናቸውን በማስመልከት አስተያየታቸውን ሰጡን የሐዋሳ ከተማ ነዋሪዎች ኢትዮጵያውያን መጪውንም አመት በመደጋገፍና በጎ ነገሮችን በማድረግ እንዲዘልቁት ምኞታቸውን ለግሷል። ለመላው የኢትዮጵያ ህዝብና ለቤተሰቦቻቸውም መልካም ምኞታቸውን ገልጠዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን አመሰግናለሁ። የስንብቱን ዜማና አስከትል የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች ፋጭር ሞገድና እንዲሁም በናይል ሳት በየቀኑ ከሚሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም እዚህ ላይ አበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ እሁድ ከሚሶስት ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። በድጋሚ መልካም አዲስ ዓመት ደህና ደሩ።